ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሰኔ 3 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ሰኔ 3 ቀን 555 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ በቅድሚያ ዜና በማስከተልም ይደጋገማል ልብን ያቆስላል በሚል ርዕስ የቀረበውን የዕለቱን የፍኖተ ዲሞክራሲ አተታ እናስከትላለን። ከዚያም
የትግላችን አንደኛ የጀርባ አጥንት መሰረቱ የወጣቱ የጀግንነት ትግል ነው።
በመጨረሻም ውሻ ለውሻ በአጥንት ይጣላሉ ባውሬ ግን ይስማማሉ በሚል ርዕስ አምሮ በለጠ ከአዲስ አበባ በላኩልን ጽሑፍ ክፍላንድ ፕሮግራማችን ይተካለላል።
በቬኒሻንጉል ጉሙዝ አካባቢ ስላለው ሁኔታ ምንም እንኳን ኮማንድ ፖስት ብየው ሰላም ይወረደና አካባቢው የተረጋጋ መሆኑን በተደጋጋሚ ቢገልጽም በአማራና በሌሎች ብሔረሰብ ተወላጆች ላይ የሚካሄደው ጭፍጨፋ ሁንም ያላቆመ መሆኑ ታውቋል። በመተከል ዞን ዱባጤ ወረዳ ቁጥር 3 ከመባለው አካባቢ ራቡሰኔ 2 ቀን ታግተው ተወስደው የነበሩ 3 አርሳደሮች ሐሙስኔ 3 ቀን አስከሬናቸው በአሰቃቂ ሁኔታ ተቆራርጦ በጫካ ውስጥ መገኘቱን ያካባቢው ነዋሪዎች ለዜና ተቋሞች ከሰጡት መረጃ ለማወቅ ተችሏል። ይህም በአካባቢው ነዋሪዎች ላይ ከፍተኛ የስና ልቦና ጫና የፈጠረ ሲሆን አሸባሪዎች አሁንም በጥንካሬ እየተንቀሳቀሱ መሆናቸውን ያሳያልም ተብሏል። ከዚህ ጋር ተያይዞ ከመተከል ዞን ተፈናቅለው በአዊ ዞን ተጠልለው የሚገኙ ዜጎች ወደ አካባቢው በወጣው ቅድ ላይ እምነት የሌላቸው መሆኑን ወደ ቦታው ለመመለስ የጸጥታ ስጋት ያለባቸው መሆኑንም ተናግረዋል። እቅዱ ቤታቸው ያልፈረሰባቸው ተፈናቃዮች በቀጥታ ወደ ቤታቸው እንዲመለሱና ቤታቸው የፈረሰባቸው ደግሞ በተመረጡ መጠለያዎች እንዲሰፍሩ ማድረግ ነውም ተብሏል። አካባቢዎቹ ከአሸባሪ ታጣቂዎች ያልጸዱ ስለሆነ በዚህ ሁኔታ ተፈናቃዮቹ ራሳቸውን የሚከላከሉበት ሁኔታ ሳይመቻች እንዲመለሱ ማስገደድ በሰው ህይወት መፍረድ ነው በማለት ተፈናቃዮቹ አጥብቀው ተቃውመዋል። በሌላ ዜና በቅርቡ በመስራቅ ወለጋ በሊሙ ባህሮ ሊሙና በጉቶጊዳ ወረዳዎች ባሸባሮች ጥቃት የተፈናቀሉ ዜጎች ቁጥር ከ55000 በላይ መሆኑን የምስራቅ ወለጋ ዞን የአደጋ ስጋትና ሥራ አመራር ኮሚሽን አስታውቋል። በወለጋና በቤንሻንጉል ጉሙዝ አካባቢ ያሸባሮች እንቅስቃሴ ተጠናከረ በመሆኑ የርዳታልና ቁሳቁሶችን ለተፈናቃዮች ማድረስ ያልተቻለ መሆኑን የተባበሩት መንግስታት ድርጅት የርዳታ ማስተባበሪያ ቢሮ ገልጿል። የተባበሩት መንግስታት ድርጅት የስደተኛ ጉዳይ ኮሚሽን ሐሙስ ሰኔ 3 ቀን ባወጣው መግለጫ በቀርቡ በጅቡቲ ባለስልጣኖች ተይዘው ላገዛዙ ባለስልጣኖች ሸጡት 3 የወያኔ አባላት ሁኔታ እንደሚያሳስበው አስታውቋል። መግለጫው አገዛዙ 3ቱን የወያኔ አባላት ወንጀል የፈጸሙ ናቸው ለሚለው መልስ ሳይሰጥ ላገዛዙ ባለስልጣኖች ተላልፎ መሰጠታቸው አግባብ አለመሆኑን ጠቅሶም እርምጃው የዓለም አቀፍ ሕግን የጣሰ መሆኑን በመግለጽ ለጅቡቲ ባለስልጣኖች ቅሬታውን ወዲያውኑ የገለጸ መሆኑን ጠቅሷል። መግለጫው የጅቡቲ ባለስልጣኖች እርምጃ የፖለቲካ ጥገኝነት የጠየቀ ግለሰብ በማንኛውም ሁኔታ ወደ አገሩ ሊመለስ አይገባውም የሚለውን ዓለም አቀፍ ሕግ ይጥሳልም ብሏል። በትግራይ ስለሚደረገው ያስቸኳይ እርዳታ ጉዳይ የአሜሪካና የተባበሩት መንግስታት ድርጅት ባለስልጣኖች በበይነመረብ ስብሰባ የሚያካሂዱ መሆናቸው ሲገለጽ ስብሰባውን በሊቀመንበርነት የምትመራው በቅርቡ ወደ ትግራይ ሄዳ አወዛጋቢ ዘገባ ያቀረበችውና የሱዳን ዜጋ የሆነችው የሲኤንኤን ባልደረባ ነችም ተብሏል። ከስብሰባው በኋላ የሚሰጠው መግለጫም እየተጠበቀ ነው። በሌላ በኩል የተባበሩት መንግስታት ድርጅት ሰሞኑን በትግራይ ረሃብ ሊገባ ይችላል በሚል የሰጠው መግለጫ ያገዛዙ ባለስልጣኖች አጣጥለውታል። የቀድሞ ገዥዎቹ ረሃብ የለም ባሉበት ሁኔታ በርካታ ዜጎች በረሃብ ሲሞቱ አይተናል የሚል ወገኖች አሁንም ተመሳሳይ ሊሆን ይችላል በማለት አስተያየታቸውን ይሰጣሉ። በተያዘ ዜና የውጭ ጉዳይ ሚኒስትር ቃል አቀባይ ተብየው ሐሙስ በሰጠው መግለጫ የሻቢያ ወታደሮች ከትግራይ ሙሉ በሙሉ አለመውጣታቸውን አምኖ መቼ ሊወጡ እንደሚችሉ መረጃ እንደሌለው ገልጿል። በሌላ በኩል የሻቢያ ወታደሮች እንኳን ከትግራይ ሊወጡ ይቀርና በኦሮሞ አካባቢ እንዳሉ በዳውድ ኢብሳ የሚመራው ነጋላፊዎች ለዜና ተቋሞች ተናግረዋል። የግብጽና የሱዳን ባለስልጣኖች በሱዳን ካርቱም ከተማ ለአንድ ቀን ባካሄዱት ስብሰባ በአባይ ጉዳይ ዙሪያ የጋራ እንቅስቃሴ ለማድረግ ተስማምተዋል። የሁለቱ አገሮች የውጭ ጉዳይና የውሃ ሀብት ልማት ሚኒስትሮች ረቡዕ በካርቱም ውይይትና ምክክር ሲያደርጉ የቆዩ ሲሆን በስብሰባቸው መጨረሻ ኢትዮጵያ ሁለተኛውን የአባይ ግድብ ሙሌት እንዳታከናውን የዓለም አቀፍ ማህበረሰብ ጣልቃ እንዲገባም ጠይቀዋል። ሱዳንና ግብጽ የጋራ ጥቅማቸውን ለማስጠበቅ በአንድነት እንደሚሰሩ ገልጸው በዓለም አቀፍና በአካባቢ ደረጃ በኢትዮጵያ ላይ ግፊት እንዲደረግ ተባብረው የሚሰሩ መሆናቸውንም አስታውቀዋል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
Thank you.
ይደጋገማል ልብን ያቆስላል ሁኔታው ባልተቀየረበት አታጋይ መፈክርን መጣል ሽንፈትን ማስከተሉ አያከራክርም ጥያቄው ካልተፈታና ተጨባጭ ሁኔታ ካልተቀየረ የትግል መፈክርን አለጊዜው አውልቆ መጣል ትልቅ ስህተት ነው በቅርቡ አንድ የወለጋ ጠባብና የቀድሞ የመይሶን መሪ ራሱን ፕሮፌሰር ባይ ሊያስተምር ቀርቶ በአምሳ ዓመትም ምንም መማሪያ ቃቶ ማፈሪያ የሽግግር መንግስት መፈክርን ሕገ መንግስቱን የሚጻረርና መተው ያለበት መፈክር ነው ሲል ተችቷል። የሽግግር ሂደት የነበረውን ሕገ መንግስት ካልሻረ ጥቅሙስ ለውጡስ የት ላይ ነው? የወያኔ ሕገ መንግስትስ መከበር ያለበት ነው? መሰረታዊ ለውጥ ከተፈለገ አድርባዩ በኮሎኔሉ ጫማ ስር ምርጫ ነው ትክክለኛ መፈክር ሊልፈልጎ ነው ራሱን እንደገና ያዋረደው ሌሎች መሰሎችም የሽግግር ሂደትን ሲቃወሙ ጊዜ ያለፈበት ነው ይህን መፈክር ያመጣው ድርጅት ቀኖናዊ ነው ከጊዜው ጋር መቀየር አልቻለበትም ብለው ሲተቹ ተደምጠዋል ኢንጂነር ብንሆንም በፖለቲካ ግንዛቤ ልቀናል ባዮች ደግሞ የሽግግርን ሂደት መፈክር ሸራርፈው አልሸሹም ዞራሉ አቋማቸውን ሊቸበችቡ ሲሞክሩም ታዝበናል እየታዘብናቸውም ነው ይደጋግማሉ ልብን ያቆስላሉ ብንላቸው ሲያንስ ነው የኢትዮጵያ ህዝብ ፈላጭ ቆራጮን ያጼውን ስርዓት ጥሎ ህዝባዊ መንግስት ሊመሰርት ሲወስንና አብዮትም ሲያካሂድ የጊዜያዊ ህዝባዊ መንግስት መፈክር በኢህአፓ የቀረበው የነበረውን ልዩነት በማጤን ሁሉን አቀፍ ህዝባዊ ጥረት ስብስብ ስምምነት ማድረጉ የተሻለና የሚበጅ ነው በሚልም ነበር ለነገሩ ዛሬም የተሻለ አማራጭ የለም የዛሬ 50 ዓመት ቀናውን መፈክር መይሶን ተቃውሞና ወታደራዊ መንግስትን ደግፎ እንዳደከመው ሁሉ ዛሬም ርዝራዦችና አድርባይነትን ወራሾቹ ፋሽስት ዘረኞች የሚቆጣጠሩት አጓጉል ምርጫ የሰለቸንን ከመድገም ውጭ ምንም መፍትሄ ማቅረብ አልቻሉም የኮሎኔሉ ምርጫ ቧልት ከሁሉን አቀፍ ሽግግር ሂደትና ሙከራ ምንም እንደማይነጻጸር ግልጽ ነው ከአንድ ሰው ወሳኝነት ያውም ትራዝነት ጠቅ የሆነ ግብዝና ሆድ ቀደም ጭፍሮቹ የህዝብ የጋራ ዕውቀት ሁሌም የተሻለ ነው አዲስ ነገር እያልን አይደለም በተመክሮ ያየነውና ያስለቀሰን ነው የፋሽስት ዘረኞች ምርጫ በዚህ ካልተሳተፍን ብለው የሚለምኑና የሚላቀሱ ግን ቢገርሙን ሊያስገርም አይገባም ገዢ መደቦች ብሔራዊ ስሜትን ቀስቀሰው ህዝብን ጭዳ አድርገው ማግደው በስልጣን እንደሚደላደሉም ያየነው ነው ካስፈለገም ባድሜ ማለት እንችላለን በሰሞኑ ግብጽና ሱዳን ወታደራዊ ልምምድ አድርገዋል ተብሏል በሱዳን መሬት ላይ ሳይደብቁም እንደተናገሩት የአባይ ግድብ ቀውስ ከተባባሰና መውረስ ካስፈለጋቸው ለመዘጋጀት ነው ግብዙ ኮሎኔልም ከትንሽ ጊዜ በኋላ ግድቡ ዙሪያ መከላከያ ዝግጅቶችን አጠናክረናል ብሎ የሚሰሙት ካለ ተቀዷል የኢትዮጵያ ህዝብ ወራሪ ትጥቁ ዘመናዊና ብዙ ነው ብሎ እጅ እንደማይሰጥ ቀደምም ያስመሰከረ ቢሆንም የባዕድ ወረራ ቢመጣ ማን ለማገዶ እንደተዘጋጀ ምንም ጥርጥር የለውም አሜሪካ በቪዛ ላይ ማዕቀብ አደረገ ብለው ዋይ ዋይ የሚሉት ወደዚያ ላትሊሉ ያሰቡትን ያሰናክል ይሆን ብሎም ሊሆን የሚችል ነው። ህዝብማ ባለበት ሆኖ ይዋጋል። ወያኔም ሆነ ቀዳዳው መንጋ አላቅሙ መተናኮስና ጣላት ማፍራት ይችልበታል እንጂ አገርን ለመከላከል ዝግጅትና ርብርቦች ከቶም እንደማያደርግ ዛሬ በወታደራዊ መስክ በግብጽና በኢትዮጵያ መሃል ያለውን ከፍተኛ ልዩነት ማጤኑ ይበቃል። ያገራችንን ገንዘብ ለትጥቅ ሳይሆን ለራሳቸው የዘረኛ ሚሊሻና ለባንክ ለዘርፊያ ያያሉ እንዳሉም ምስጢር አይደለም። የአገዛዙ የብሔር ሚሊሻ ደግሞ ንጹሃንን ህፃን አዛውንትን ባጣዬ እንዳሳየው መፍጀት ይችላል እንጂ በራሱ ብቻ ከቆመ ርችት ሲተኮስ ደንባሪ ለመሆኑ ሁላችንም መስከረናል። አቂን ነገር ከተባለ ወያኔን ማንወብቶ ቅስሙን ሰበረው። እነ ኮሎኔሉማ ሳይጀመር ሻቢያውንም ሶማሊያውንም ማምጣተው ህዝብን አስፈጁ እንጂ በሰው ድል ፎከሩ እንጂ በየትኛው የጦር ሜዳ ባታሊዮናቸው ልዩ ኃይላቸው ተዋግቶ ድልን አገኘ? ጫቲያን ሆለለው 10 አለቃ ባጫ ደበሌ ጦር መሪ አጣስቀኛሉ መነኩሴይቷ ብራኑ ጁላ የጀግንነት ሜዳሊያ ተሸላሚ ምን ይሰማ ጆሮ ነው ባያሌው? ወልታቸው ውሸታቸው ጥራዝነት ተቀነታቸው ተደጋግሞ እጅጅ ብሎናል። አድርባዮቹ ደግሞ ዘመን ቢያልፍም ቸክ ያውያው ሆነው ልባችንን እያቆሰሉ ናቸው። ዝነኛው ገጣሚ ገሞራው ቀደም ያሰማን ሀቅ ዛሬም አለው ይለናል። ለውጥ አለ ይሉናል ሰማን እንጂ አላየን ባላገርኛ እንጂ እንዳለነው አለን። ምን አይነት ለውጥ ነው ማምጣት ያልሆነለት ከድሮው የሚሻል ዝም ብሎ ባዶን ባየር የሚፈልል? ያለንበት ሐራ ዘመን ወልጋዳም ነው ብሎ ነበር። ከሐሳበ ህይወት ሐሳበ ሞት ጎልቶ ይነበባል። ምንጫ አንድነትንና ፍቅርን አሽቀንጥሮ ጥሏል። ቀመሩ ጎዶሎ ነው። አውደ ወርሁም ሆነ አውደ ፀሐዩ ውሉን ስቶ ያፈነገጠበት ለኪሮስ ሳይሆን ለኬንትሮስ ያደረበት ነው። ይሐቀኛ ሀገር ወዳዱን ምሁር ጥቆማ ሚዛን እንስጣው። ሶስተኛው ወያኔ ስም ቋንቋ ቀይሮ ሊሰየምብን እየጣረ ነው። አንፋዘዝ እንንቃ። ከታሪክ እንማር። ባንዳ ዘረኛን እናደባይ። ኢትዮጵያዊነት አቸናፊ ይሁን።
Ah.
የትግላችን አንደኛ የጀርባ አጥንት መሰረቱ የወጣቱ የጀግንነት ትግል ነው። የአፓትላንት ከትላንት ወዲያ እንዳደረገው ሁሉ ዛሬም ሆነ ወደፊት የኢትዮጵያን ህዝብ በተለይም ተኪና የወደፊት ሀገር ተረካቢ የሆነውን ወጣት ትውልድ ለትግል በሚቀሰቀስበት ወቅት የሚያስተምረው የቅርብ ዘመዶቹንና ህዝቡንም ጭምር የሚያኩራ ጀግንነትን የተላበሰ ድርጊቶችን እንዲያከናውን ነው። የድርጊቱ ደግሞ በሂደት ላይ ያለው ብቻ ሳይሆን ትግሉ ስኬታማ ከሆነም በኋላ ለሚቀጥለው ተግባር የወደፊቱም ትውልድ ባሪያነት የሚመለከተው ነው። የሰው ፍጡር ዘላለማዊ ባለመሆኑ ክንድን መንተራሱ አይቀርምና ኢህአፓ ከሚያደርጋቸው ትግሎች ባካበታቸው ተሞክሮቹ ላይ በመመስረት ለወጣቱ አጥብቆ የሚገልጸው የገድል ታሪኩን ከመጽሐፍ ተገናኝቶና ከመቃብሩ በላይ ተጽፎ ለዘላለም እንዲኖር የሚያደርግ አኩሪ ታሪክ እንዲሰራ ማስተማር ነው። ያፋየን የመሰለ ትምህርት ሲሰጥ ደግሞ ፈንጠር ብሎ ለብቻው ከህዝቡ ራሱን ነጥሎ ራሱ የማያደርገውን የሚሰብክ ሳይሆን በተግባር ምሳሌነቱን በማሳየት እንደሆነ በአመራር አካል ብቻ ሳይሆን በተለያዩ ርከኖች ኃላፊነትን የተረከቡ በርካታ አባላቱና ደጋፊዎቹ ጭምር በግንባር ቀደምትነት እየታገሉ በማታገልና ውዴታቸውንም ለመስዋዕትነት በማቅረብ እንደነበረ ምስክር አቀርቡ ብሎ የሚሟገተው እንደሌለ በሙሉ እርግጠኝነት የምንናገረው ነው። ታዲያ ጀግንነትና የጀግንነት ትግል ስንል ምን ማለታችን ነው? አዎ ጀግንነት ስንል ሌላ ሳይሆን መሰረታዊነት ያለው የማንነት መገለጫ የሚያመለክተውን ማለታችን ነው። ይህ ዘርዘር ተደርጎ ሲተነተን የሚገለጸውም ደግሞ ከፍተኛ ወጋ ላላቸው እንደ ነጻነት የሰባዊነትና የህይወት ክብርነት ፍትህና እኩልነት ህዝባዊ ፍቅርና ሀገር ወዳድነት ለመሳሰሉ እሴቶች ቆርጦና ያለመታከት ለመታገልና በትግሉ ሂደት ለሚከሰቱ ማንኛውም አደጋዎች እንዳመጣጣቸውና እንደሁኔታው እየመከቱ አስፈላጊ ሆኖ ሲገኝም መስዋዕትነትን መክፈል ዝግጁ መሆን ነው። የሁኔታ የሚመሰረተውና የሚገነባው ደግሞ ተደጋግሞ እንደተገለጸው በማሰብ ችሎታ በብልህነት በአምሮ መዳበር በአስተዋይነት ወይንም በአርቆ አሳቢነት በጥንቃቄና በፍትህ ግንዛቤዎች ላይ ነው። ከነዚህ ሴቶች ውስጥ ከፍተኛ ዋጋ ያላቸው ሴቶች ይመነጫሉ። ለነዚህ ሴቶች ውበትና ህይወት እንዲኖራቸው ለህብረተሰቡም ጠቀሜታ እንዲኖራቸው በጀግንነት ለመቆምና ለመታገል ማንኛውም ዜጋ የነዚህን ሴቶች ውስጣዊ ምንነት ሊገነዘባቸውና ይዞታቸውን ለመረዳት ጥረት ማድረግ ይጠበቅበታል። ጀግንነትና ድፍረትን ተመሳሳይ አድርጎ ማቅረቡ በብዙ ቦታ የተለመደ ቢሆንም ልዩነት ያላቸው መሆኑ ወጣቱ ዜጋ እንዲያውቃቸው መጣሩ በጣም የትግሉን ፈር በሚገባ ለማሳየት የሚጠቅም ነው። ድፍረት የፍራቻ ተቃራኒ ሲሆን ጀግንነት ግን ፍርሃትን ከግንዛቤ የሚያስገባና ይህንን ለመቋቋም ፍላጎት መኖርን የሚያመለክት ነው። ጀግንነት ሚዛናዊነትን ከግምት ከማያስገባ ጀብደኝነት የሚቃረን ነው። ምክንያቱም ይህንን አይነት ጠባይ ያለው ዜጋ አላማውን ለማስተካከል ሲል ብቻ ለአደጋ ራሱን ባለ አላስፈላጊነት የሚያጋለጥ ብቻ ሳይሆን የድርጊቱን ጥቅምና ጉዳት ሳያመዛዝን ተግባራዊ ለማድረግ ችኩልነት የሚያጠቃው ሲሆን የንቅስቃሴዎቹ ጠንቅ ደግሞ ለሌላውም የሚተርፍ በመሆኑ ነው። ለዚህም ነው ካለፉ ታሪኮች የተገኙ ተሞክሮችን ከወቅቱ ሁኔታ ጋር በማገናዘብ በምሳሌነታቸውም ሊገለገልባቸው ምንጊዜም ዝግጁነቱን መጠየቁና ማወቅን ማስተዋል የሚገባው። ያፋ የሁኔታ በወጣቱ አምሮ እንዲጸንሱ ሁሉም ያለሰለሰ ጥረት ያድርግ ቆይቷል። አሁንም በቅርቡ በሚያደርጋቸው የተነሱና የነታገል ጥሪዎች ጋር በማያያዝ የጀግንነት ጥያቄ የሚንጸባረቅባቸው በዚሁ ምክንያት ነው። ጀግንነትን ያልተላበሰ ትግል ካሰቡት ግብ ሊደርስ አይቻለውምና ይህንን የትግል እንቅስቃሴውን በበጎ የማይመለከቱ አልፎ ተርፎም እንቅስቃሴ ስለማድረጉ ጥርጣሬን የሚነዙ ከታሪክ ትቢያ የተጠሉና ሚናቸው ኢምንት የሆኑ የታሪክ አሰላዎች እየተነዙ መሆናቸውን ለመታዘብ ተገደናል። አሳዛኝ የሆነ ክስተት በግዜም ሊታረም የሚገባው ክስተት ወጣቱ ትውልድ ከነዚህ የታሪክ አተላዎች የህዝብ ትግል ያየለ በሚመጣበት ወቅት ከጠላት ሰፈር የሚነዙናቸውና በጥሞና ሊከታተላቸው ይገባል። አስፈላጊው ምርዳታ ሊለገስለት ይገባል። የኢትዮጵያ ህዝብ ትግል የደርግ አገዛዙት ቆያኔ ከተተካ በኋላ የሰላማዊ ትግል ይዘቱና ዘርፎቹን በቅጡ ካለመረዳት ወይንም ደግሞ ዲሞክራሲያዊ ስርዓት በተመሰረተባቸው ሀገሮች ያለው መንግስት የራሳቸው መሆኑን በተቀበሉበት ሁኔታ እርምት እንዲያደርግ የሚደረጉ ሰላማዊ እንቅስቃሴዎችን በወያኔ በላይነት ባለ የፖለቲካ ምህዳር ጋር በማምታታት ወያኔን በተለያዩ ደረጃዎችን በተለይም በትጥቅ ስልት እየተጋፈጡ ያሉትን የጀግንነት ተግባራቸውን የሞኝ ተግባር አልፎም ተርፎም ዘመናዊነት የጎደለው በማለት የማጥላላት ዘመቻ የሚያደርጉ ለማየት የተገደድንበት ሁኔታ እንደነበረ የሚታወስ ነው። የሁኔታ በተለይ የህዝቡ እንቅስቃሴ ሊፈነዳ በተቃረበበትና የሚፈነዳ መሆኑ ከግምት ሲገባ ይህ አይነት ጫጫታ ባሁን ወቅት መሰማቱ ማሳዘን ብቻ ሳይሆን በርግጥም ወዴት እየሄድን የሚል ጥያቄም እንድናነሳ የሚገፋፋ ነው። እነዚህ ክፍሎች ከወያኔ ተቃዋሚ ጎራ የተሰለፉ ለመሆናቸው ቀንና ለሊት ሳይታክቱ ቢለፍፉም አወቁትም አላወቁትም የድርጊታቸው ለወያኔ አምባገነን ድርጊቶቹ ከማስወገድ ይልቅ ቀጣይ እንዲሆን ረግረጉን የበለጠ እንዲመቻች አስተዋጽኦ ያበረከቱ ይገኛሉ። ደግነቱ በዚህም ቅስቀሳቸው በህዝቡ ዘንድ ተቀባይነት ያጡ በመሄዳቸው እንደሚታሰበው ሀያልነት ተላብሰው ጠንክረው ለመውጣት አለመቻላቸው በተጨባጭ እየታየ በመሆኑ የታጋዮችን የትግል ጽናት ሊያደበዝዘው አልቻለም። ወያኔ ስርዓት በህዝባዊ ትግል ለማስወገድ የሚደረገው እላስጨራሽ ትግልም ሊያኮላሹ አልተቻላቸው። በራሳቸው እምነትና የትግል ስልት ወዳጅ በማለት የሚጠሩትን ወያኔ በመቃወም ፋንታ ከሱ ጋር ተዳብለው የነሱን የትግል ስልት ያልተቀበለውን ሁሉ በጅምላ ሲቃወሙ ህዝቡ ታዘባቸው እንጂ ድጋፉን አልቻላቸው። እዚህ አካሄዳቸው የፈለጉትን ዲያውሩ ድግና ፈጣሪ ሳይሆኑ ህዝቡ ጸጥለጥ ብሎ ሰባዊነቱን አዋርዶ በወያኔ የሚበዘበዝ ፍራት በቀጣይነት እንዲኖር የሚያደርጉ ለመሆናቸው ህዝቡ ተረጋግጠለት እንጂ ተሳስቶ ለነሱ ቅስቀሳ አምሮንም ሆነ ልቡን አልከፈተላቸው። ራሳቸውን ማንነታቸውን ለምንስ እንደቆሙ በድርጊቶቻቸው አጋለጡ እንጂ ባመኑበት ስልክ እንኳን አንዲት ስንዝር ወደፊት ለመራመድ ያልተቻላቸው ክፍሎች ነው አገኛቸው እንጂ ስህተቶቻቸውን እንዲያርሙ እንኳን ለማድረግ ግዜ አላጠፉላቸው። ይህ ሁሉ ጥረታቸው ወጣቱና ተተኪው ትውልድ ህፃነቱን ለመጎናጸፍ መብቱን ለማስከበር በተለይም ደግሞ የሀገሪቷንና የህዝቧን ወደፊት ጣፋንታ በጋራ ለመወሰን የሚችልበት የፖለቲካ ምህዳር ለመፍጠር በጀግንነት መታገል ሲጀምር በወያኔና በገነባው ፍራት ላይ የተቃጣው የማስወገድ ግፊት እነሱንም የሚጠራርጋቸው መሆኑን ከማወቃቸው የተነሳ ነው። እዚህም ነው ተቀባይነት የሌለው ምኞት ነው ተብሎ የሚነገር አጥብቆ መታገል የሚያሻውም በዚሁ ምክንያት ነው። ለዚህም ነው የባለ አባታዊ ስርዓትንም ሆነ የደርግ ወታደራዊ አምባገነን አገዛዝን ለማስወገድ ወጣቱ ትውልድ በአባላትም ሆነ ደጋፊነት የተጫወተው ጀግንነት የተሞላበት ሚና በአሁን ወቅት እንዳይደገም ኮዲዩ የሰለቸና የጠነዛ ፖለቲካቸውን ሲያራምዱ የሚገኙ ተወደደም ተጠላም የዚያን ጊዜ ተሞክሮ በወያኔ ላይ የማይደገምበት ምንም ምክንያት ሊኖር አይቻልም። የታሪክ ሂደት ነውና ሊገድቡት የሚችሉትም አይሆንም። በበኩላችን ጀግናስነት ከራስ ጥቅም ይልቅ የህዝብንና የሀገርን ጥቅም በማስቀደም የሚታገል ማለታችን ነው። ለግልዝና ራስን ማያመቻች የህዝብ ደስታው የህዝብ ደህንነት ኩራቱ የህዝብ ነጻነት መጎናጸፍ የመንፈስ ደስታ የሚሰጠው መሆኑን መሰረት በማድረግ መታገልን የሚያመለክት ነው። ጀግና ስንል ሲቪል ወንነት የተላበሰ ለፍትህ ለእኩልነት መረጋገጥ የሚታገል ነው። ጀግና ፍራቻን ያሸነፈ ጠላት ጠንካራ ነው ብሎ የማይርበተበት የማይቻል መስሎ የሚታይን ይቻላልን መርህ አድርጎ በጽናት ታግሎ የሚያታግል እየታገለ የሚያደራጅ ተደራጅቶም እያስተባበረ የሚያታግል ማለት ነው። ጀግና ስለ ትግል ስልትን ካሰላንታ የማይገጥም ማንንም ኢትዮጵያዊ በፈለገው የመታገያ መስክ ጸንቶ እንዲታገል የሚሞክር ገዛና ትብብር ሲያስፈልግ በተግባራዊነቱ ጥሪ የማይሻ ታጋይ ነው። የብቻ አይደለም የትግሉን ብርት የት እንደሆነም የሚያሳይ ነው። ጀግና የማይሰበር ጽኑ ፍላጎትና ተስፋ ያለው ከጨለማው በስተጀርባ ሁሌም ብርሃን የሚታየው ከዛ ለመድረስም ያለመታከት የሚታገል ነው። በመሰረቱ ጀግና ለመልካም ሥራ ትምህርት ሰጪ የሆነ ሁኔታን የሚገልጽ ነው። ይህ ማለት አሉታዊ ትምህርት የሚሰጡ የሉም ማለት አይደለም። ጀግና በመሰረቱ ጥሩ ተግባር ለማከናወን ዝግጁነትን የሚጠይቅ ነው። ህብረተሰባችንን በመልካምነት የተቀበላቸውን መርህን ከራሱ ጋር አዋህዶ መንቀሳቀስና የሚያስከትለውንም ጉዳት በጸጋ ለመቀበል ዝግጁነቱን የሚጠይቅ ነው። አደጋ የሌለው መስዋዕትነት የማይጠይቅ ጀግንነት የሚታሰብ እንዳልሆነ የኢትዮጵያ ታሪክ በርካታ ምሳሌዎች አሉት ነው። የምናወራው ስለ ትግል ነውና ስለ ህዝብን ቅስቀሳ ነውና ጀግና ስንል የትግል መሪ መሆነንም የሚያካትት ነው። የመሪነትን ሚና የተጎናጸፈ ጀግንነት ደግሞ የህዝብና የትግል መሪ መፈክሮች ፈረይለቁና የተዘበራረቁ ሆነው ከጥቅማቸው ይልቅ ጉዳቱ እንዳያስከትሉ ለተቀን ጥረት እንዲያገኙ ሳያሰልስ ጥረት የሚያደርግ ማለት ነው። ህዝብ የቀን ተቀንሮውን የቤተሰብ ኃላፊነቱን እየተወጣ የህዝብን ቅስቀሳ ያጣጣውን እንዳይስት ባሪያነት የሚታገል ማለት ነው። ጀግና የሌለ ሀገር ህዝብ እንቅስቀሳይ ተመክሮን እንዳለ ግልባጭ የሚያደርግ ሳይሆን በቀድሚያ ከራሱ ህዝብ ትግል ተመክሮን ከወቅቱ ሁኔታ ጋር እያገናዘበ የህዝብን የትግል ግፊት የሚያዳብር ማለት ነው። የህዝብን ትግል በተለያዩ ሁኔታዎች ሊያሰናክሉ የሚችሉ ማናቸውንም ሁኔታዎች አስቀድሞ በማወቅ ህዝቡን ነቅቶ እንዲከላከል የሚቀሰቅስ ማለት ነው። ለዚህም ነው እነዚህንና ሌሎች ወቅታዊነት ባላቸው ርዕሶች ላይ ሊንጸባረቁ ወይንም ደግሞ የግዴታ መንጸባረቅ የሚገባቸውን የጀግንነት ግንዛቤዎች እንደ ሁኔታው ለወጣቱ ትውልድ ማሳወቁና እንዲገነዘባቸው ማድረግ ኃላፊነታችንና ግዴታችን ነው የምንለው። ስለሆነም የህዝባዊ ትግል ወላፈን እንዲዳብር በሚደረገው ቅስቀሳ ቀዝቃዛው ኃይል ማሰስ የሚከጅላቸው ከድርጊታቸው ቢቆጠቡ ተቃሚነቱ ለጥቂቶቹ ሳይሆን ለብዙሃኑ የሚሆነው በዚሁ ምክንያት ነው። ይህንን ሀገራዊና ህዝባዊ ጥቅም የሚያስገኝ ምክርን ማዳመጥ ደግሞ ብልህነት እንጂ ሌላ አይደለም። በመሆኑም በበኩላችን ጊዜው ድርዘም ይጠርም ህዝቡ በወያኔ ስርዓትና ራማጆች ላይ ድልን መጎናጸፉ ላይ ቀር መንፈራገጡ ድርባን መምለጥ እንጂ የተማደስም ይያን ይመንከልፈው ማቸነፍ የማይቀር የታሪክ ይዘት ነው። ወጣቱ ትውልድ ጀግንነት የተላበሰ ትግል ማድረጉና የሚጠበቅበት ሚናውን መጫወቱም የማይቀር ነው። ይህ በህዝብ ፍላጎትና ስሜት ስኬታማ እንዲሆን ወጣቱን ማደራጀትና ያደራጁም የሚጠበቅባቸውን እንዲወጡ ከመንግስቱም በበለጠ መሰማራት ተራቅስቀሳ ሳይሆን ሀገራዊ ግዴታ መሆኑን በኢትዮጵያ ጉዳይ አንቀልድም ተነስላል። ስማችን ይወክን ልሳናችን ንቅንቅ በማለት በስፋት እየተንቀሳቀሰና በወዳጆቹ ብቻ ሳይሆን በቀናነት የማይመለከቱት እንኳን ሳይቀሩ በአድናቆት እየመሰከሩለት የሚገኘው የዛን ትውልድ አኩሪ ትግል በመንተራስ የተመሰረተው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ወጣት ክንፍ የሚያረጋግጠው ይህንኑ ነው። ለዚህም ነው ለህብረተሰባችን የጀርባ አጥንት ወደውን ወጣት ትውልድ ብሩህ ተስፋ ራህያለው ለሀገሩና ለወገኑ ራሱን አሳልፎ የሚሰጥ ጀግንነትን ቢላበስ ለማድረግ አንታክት የምንጥረው የወክን ድንቅ ፍቃሴና የአፋጥረቶች በሌላ ቦታም ፈርያዘ እየታየ ነውና ቸርቸሩን ያስማን እንላለን።
አድማጮቻችን በማስከተል አምሮ በለጠ ከአዲስ አበባ የላኩልንን መልእክት እናሰማለን። ውሻ ለውሻ በአጥንት ይጣላሉ፣ ባውሬ ግን ይስማማሉ። ኢትዮጵያ ዘራችን በቀድሞ ጊዜ መልካም የሚባሉ ገዢዎቻችንን አጼ ቴዎድሮስ፣ አጼ ምኒልክ፣ አጼ ዘርዓ ያዕቆብ፣ አጼ ዮሐንስ ወዘተ ይያልን ስማቸውን ከማስተዋወስና ከመዘከር ያለፈ አገሩ ኢትዮጵያንና ልጆቿን ወዳድና አፍቃሪ መሪ ካጣች በመቶዎች የሚቆጠሩ አመታትን አሳልፋለች ቢባል ሐሰት የሚሉት በዘመኑ ያለፉ አምባገነንና ዘረኛ አገዛዞች እንዲሁም በዙሪያቸው የተቆለቆሉ ጉልቶቻቸው ብቻ ናቸው። ከአጼ ምኒልክ ህልፈተ ህይወት በኋላ ወደ ስልጣን የመጡ ሁሉ የኢትዮጵያንና የዘጎቿን ስም እየጠሩ ከመማልና ከመገዘት ያለፈ የመልካም ተግባር መካኖች ነበሩ፣ ዛሬም ያው ናቸው። የኋሊት ጉዟችን በውሸት ስታቲስቲክስ ስለተቀመረ ከፍታ ስለተባለ ወይም በማራኪና አጓጊ ቃላት ስለተሽሞነመነ ይህንን እውነተኛና መጥፎ ገጽታችንን የሚያስክድ ወይም የሚያስተባብል ሊሆን አይችልም። ይህንን የምለው ከጭፍን ጥላቻ ተነስቼ አይደለም፣ ከእውነተኛው ያለፈ ታሪካችንና ከዛሬው ተጨባጭ ሁኔታችን በመነሳሳት እንጂ። የዋልዮሽ ጉዟችን የሚለካው በተጓዝነው የዘመን ርቀት አይደለም። ዘመን ይጓዛል ይሄዳል። የኛና የሀገራችን ህይወት ግን ጊዜን በአግባቡ መጠቀም የሚያስችለንን የለውጥ ሂደትን ሳንጠቀም በመቅረታችን ከዚያው ባለንበት አለን። ጊዜም ሊለውጠን እንዳይችል የለውጥ ጋሬጣ የሆኑና ኃላፊነት የማይሰማቸው ተለውጠው መለወጥ የማይችሉ መጥፎ አገዛዞች ጋሬጣ ሆነውብናል። ፍራትን ብቻ እንደዚህ ያደረገን ይህን ፈጠረብን እያል በገዢዎች ብቻ መለደፉ ዛሬ አይመቸኝም። የተገዢው ህዝብም ድርሻ የለበትም ማለት አይቻልም። የገዢዎችን ጭቆና እንዲሁም በባዕዳን ኃይላት በተከሻችን ላይ የሚቀመጡ አምባገነኖችና ዘረኞችን መሸከምን ተላምደናል ቢባል ስህተት አይሆንም። የመማርን ክብር ተግባር ያረከሱና ያዋረዱ ተማርንባዮች የሚያሽሞኑን ሙኑልንን የውሸት ድርጊቶ አልተላመድነው ማለት አይቻለም። ለዚህ የውድቀትና የውርደት ዘመናችን መስካሪ መሆን የሚችለው እውነት ብሎ መናገር የሚችለው ወደ አዘቅት እየተገፈተረች ባለችው አገራችን ላይ በተጨባጭ የሚታየውና የሚዳሰሰው እውነት ነው። በየዘመን አመጣሽ አምባገነኖችና ዘረኞች ከእሳት ወደ ረመጥ እየተገፋ ያለውና የገፈቱ ቀማሽ የሆነው የኢትዮጵያ ህዝብ ብቻ ነው። የንጉሱም ሆነ ፋሽስታዊ ዋገዛስ በኢትዮጵያና ኢትዮጵያውያን ላይ የየራሳቸውን መጥፎ የሚባሉ የታሪክ ጠባሳዎችን እየጣሉ ያለፉ ቢሆንም ባለፉት 30 አመታት ውስጥ በባዕዳን ድጋፍና ግፊት ወደ ስልጣን ብቅ ያሉት ዘረኞችና ጠባቦች ኢትዮጵያን ለመገንባት ወይም ባለችበት እንኳን መቀጠል እንዳትችል ሆነ ብለው ብዙ ማክነዋል። ትውልዱን በውሸት ትርክት በክለዋል። ታሪካችንን አጉድፈዋል። ጥላቻን በትውልድ ውስጥ አስርጸዋል። ኢትዮጵያ አብሮነትን አገራዊ አንድነትን አናግተዋል። የጋራ መተሳሰሪያ ገመዶቻችንን ለመበጠስ ያልተፈነቀለ ድንጋይ ያልተቆፈረ ጉድጓድ የለም። ወያኔ ለግማሽ ምዕተ ዓመት በውስጡ ጸንሶ ያራገበውን ጸረ ኢትዮጵያ፣ ጸረ ህዝብ፣ ጸረ አማራ፣ ጸረ ኦርቶዶክስ ተዋህዶ ጥላቻውን በሕገ መንግሥት ሳይቀር አስደግፎ ያከናወናቸውን እኩይ ተግባራቶቹን የዛሬዎቹ ወርተረኛ ዘረኞችም እየደገሙት ይገኛሉ። ያውም እጅግ አስከፊና አሳፋሪ በሆነ ሁኔታ ኮሎኔሉና አገዛዙ የህዝብ ትግል ውጤትን በመዝረፍ ብቻ አይደለም መራርና ቀጣይ ትግል ይካሄድበት የሚባለው ወያኔ የሚጠላውን ኢትዮጵያዊነት ጠሊታ በመሆኑም ጭምር ነው። ጸረ ህዝብ፣ ጸረ ዴሞክራሲም፣ ጸረ አማራም፣ ጸረ ኦርቶዶክስ ተዋህዶም ነው። ያገርና የህዝብ አፍቅሮት በተዋቡ ቃላት ቀምሮ ወደ ህዝብ መለፍለፍ ሳይሆን መለኪያው ተግባር ነው። ኮሎኔሉ ከሶስት አመታት በፊት ወያኔ እየጠላ የገዛት ኢትዮጵያን ለማፈራረስ ያዘጋጀውን ጋራዊት ህገ መንግስቴ ነው፣ ወያኔ ኢህአዴግን ልጠግን እንጂ ልለውጥ አልመጣሁም ለማፍረስም አልመጣሁም ብሏል። በ30 የወያኔ አገዛዝ ዘመን የኢትዮጵያ ተጨባጭ ሁኔታዎች ተወሳስበዋል። እነዚህን ውስብስብ ችግሮች በዘላቂነት ይፈቱ ዘንድ ዴሞክራሲና የዴሞክራሲ ባህል ከመሬት ላይ እውን ይሆን ዘንድ መሸጋገሪያ ድልድዩ ሁሉን አሳታፊ የሆነ የሽግግር መንግስት መመስረት ብቻ ነው። ይህንን ግድ የሚለው ማንም ስለፈለገው ወይም ስላልፈለገው ሳይሆን የአገሪቱ ተጨባጭ ሁኔታና የለውጥ ህግጋቱ ግድ ስለሚል ብቻ ነው። ወይፈን ሲቦርቅ ድንበር ያፈርሳል እንዲሉ ኮሎኔሉ በዚህ እውነት ተሳለቀበት አሾፈበትም። የምን ሽግግር ነው? እኔው ራሴ አሻግራችኋለሁ ሲል አስረግጦ ነገረን። ይህ በኢትዮጵያ መጎዳትና በኢትዮጵያውያን የሰቆቃ ህይወት ላይ መቀለድ ነው። በህዝብና በሀገር ኪሳራ ላይ የራስን የስልጣን ጥማት ማመቻቸት ነው። እባብን በእንጭጩ እንዲሉ በወቅቱ መቅጨት ሲገባ ሙሴ ተባለ፣ ፈጣሪ የሰጠን ነብይ ነው ተባለ፣ ኢትዮጵያን ወዳድ ነው፣ ህዝብን አፍቃሪ ነውም ተባለለት። ተወደደም ተጠላም የኮሎኔሉ ዘረኛነትና ጸረ ኢትዮጵያነቱ ይኸው ዛሬ ግሃድ ወጥቶ መከራችንን አስከፊ አድርጎታል። ከወያኔ ጋራዊት ከወያኔ ዘር አወቃቀር ከጥላቻና ዘረኝነት አገር አይገነባም። የአገር ግንባታ መሰረታዊ ምሰሶዎች ይናጋሉ እንጂ ከዘረኝነትና ጠባብነት የኢትዮጵያ ህዝብ የረጅም ዘመን ትግል ጥያቄ የሆነውን ዴሞክራሲና የዴሞክራሲ ባህል ይገኛል ብሎ ከመጠበቅ ከእባብ እንቁላል እርግብ እናገኛለን ብለው ከሚያስቡ የዋሆች ወይም አላዋቂዎች የተለየ አይሆንም። ይህ ትልቅ ስህተት ብቻ ሳይሆን የፖለቲካ ደንቆሮነትም ነው። ያለፈ የታሪክ ድግግሞች መፈጠሩ ብቻ ሳይሆን ስህተቱ ከዘረኛ ገዢዎች ብቻ ሳይሆን በእኛም ተገዢዎቹ ጭምር መሆኑን ተወደደም ተጠላም መቀበል ግድ ይላል። የተበላሸ የታሪክ ድግግሞች መሆኑን ከብዙዎች ጥቂቶቹን ላንሳቸው። ስር የሰደደና የተወሳሰበ ችግርን ተግባርና ዓላማው ሳይሆን ስሙን ብቻ በለወጠ ዘረኛና ወርተረኛ ስብስብ ይፈታል ብሎ ከድምዳሜ መድረስ ትልቅ የፖለቲካ ጅላጅልነት ወይም ተጨፈኑ ላሞኛችሁ ነው። ሀገር በጥላቻ ፖለቲካ እየታመሰች ሚሊዮኖች በየዕለቱ ከመኖሪያ ቀያቸው እየተፈናቀሉ በመቶዎች የሚቆጠሩ ዜጎች ሕይወት በጨካኞች እየተቀጠፈ የሀገር ሀብት እየወደመ ነጻና ገለልተኛ ምርጫ ቦርድ ባልተፈጠረበት አንድ አይነት ዓላማና ተግባር ያላቸው ዘረኛና አድርባይ የፖለቲካ ድርጅቶች በተጠራቀሙበት የሚመረጥ አማራጭ በሌለበት የኮሎኔሉ ምርጫ ከማደንቆር ያለፈ ወይም የስልጣን ጥማትን መወጣጫ ከማድረግ ያለፈ ምን ይፈይዳል? ከዚህ ላይ በዚህ ሁንታ የሚገኝ የስልጣን ጉጉትና ፍላጎት ማለት ሳይሆን እንደ ኮሎኔሉ ለግል ፍላጎት መጠቀሚያ የሚደረገው ኑርጫ ማለት እንደሆነ ይጤንልኝ። የኮሎኔሉ የምርጫ ቧልት ጫዋታ ከንጉሶይ ከፋሽስታዊ ድርጎ ወይም ከወያኔው ዘመን ምርጫ ተብዬ የተለየው ጥይት እንደማይገኝ የሚናገሩ በርካታ ተግባራት ጋህድ ወጥተዋል። እርግጥ ነው ችግሮቹ ይባባሳሉ፣ አለመረጋጋቱና ተርምሱም ይቀጥላል። አገሪቱ ለውስጥና ለውጭ ጠላቶቿ የበለጠ ተጋላጭ መሆኗም የማይቀር ነው። አገሪቱ ወዳጅ አልባ አገር መሆኗም ይቀጥላል። የኮሎኔሉን የስልጣን ጥማትና አምባገነንነት ወደ አደባባይ በይፋ ያወጣዋል። ወያኔዎች ከሰሞኑ ወያኔ በህዝብ የተመረጠ ህጋዊ መንግስት ነው እያሉ የሚያሰሙትን ጩኸት እሱም ደግሞ እንዲያሰማው ለተወሰነ ጊዜም ቢሆን ይጠቀምበታል። ሌላ የሚኖር ነገር አይኖርም። የሰሞኑ የሀገራችን ትልቅ የፖለቲካ ትኩሳትና የኮሎኔሉን ያገዛዝ ከጭንቀት ውስጥ የከተተው ጉዳይ በወዳጆቹ ሁሉ መከዳቱ ነው። ኮሎኔሉና አገዛዙ ለዚህ የወዳጆቹ መሸሽ እየሰጠ ያለው ምላሽና ያደባባይ ጩኸት ያገዛዙን የፖለቲካ ጨቅላነትና በየቦታው የጎለታቸውን አምባሳደሮች የሥራ መካኖች መሆናቸውን ቆልጭ አድርጎ ያሳየ ነው። ዓለም ውሸት፣ ክህደት፣ ጭቆና፣ ምዝበራ፣ ቅርምትና የጃዙር ቀኝ አገዛዝ የሰፈነባት ትንሽ መንደር የሆነችበት ዘመን ነው። እነዚህን አስከፊ የዓለም ገጽታዎች በመሸሽ ወይም በመነጠል ወይም በአደባባይ ዞር ብሎ እየተባለና እየተቀራራ የሚኖርባት ዓለም አለመሆኗ በውል ማጤን ተገቢ ነው። ካለ ብልሃት ካለ ዕውቀት ካለ ጥበብ ዘው ብሎ የሚገባበት አይደለም። በዚህ መሰሪነት እየረቀቀ በመጣባትና ቴክኖሎጂ መንደር ባደረጋት ዓለም ጋር ሲኖር ዕውቀት፣ ጥበብ፣ ብልሃት ዘዴን እየተጠቀሙ መኖር ግድ ይላል ባይነኝ። ይችን ዓለም እንዴት ልኖርባት፣ ግንኙነቴስ በምን ሁኔታ ይሁን፣ መስጠት የማይገባውን ከሚሰጠው በምንና እንዴት እየለየው ተጠቃሚ ልሆን፣ መቼና እንዴት ዓለም አቀፋዊ ግንኙነቶችን ልትጠቀምባቸው፣ በዘመናችን ዓለም አቀፋዊ ግንኙነት እንዴት ተጠቃሚ ይሆናለሁ፣ እንዴትስ ተጎጂ ይሆናለሁ እያሉ በጥንቃቄ የሚጓዙበት ዓለም ውስጥ ነው ያለነው ዛሬ። ከምዕራቡም ሆነ ከምስራቁ ጎራ ከሚደረጉ ግንኙነቶች ጀርባ የሚከተሉ በጎና መጥፎ ጥቅምና ጉዳቶችን በጥንቃቄ እየለዩ መጠቀምን ግድ ይላል። ታዲያ ከሰሞኑ የምዕራብ አገራት አቋም ላይ የሚደረቱ ጽሑፎች፣ በዘፈቀደ የሚነገሩ ቃሎች ጀብደኝነትን፣ አላዋቂነትን፣ የፖለቲካ ጅላጅልነትን አጋላጭ ሆነው ታይተውኛል። አገዛዙ የቱን ያህል የአስተሳሰብ ድሃ መሆኑን ብቻ ሳይሆን አሳፋሪዎች መሆናቸውንም ለእኔ መልካም የሚባል ማሳያ ሆኖኛል። እስኪ ጥቂቶቹን እንመልከት። የአሜሪካን ሰንደቅ ዓላማ ከሽሮ ሜዳ ወጥተን ማቃጠል ነው፣ ከኤምባሲው ፊት ለፊት አቃጥለዋለሁ አማካሪ ተብየው አንዳርጋቸው ጽጌ። ነቀዝ የበላው ስንዴያቸው እንጂ ምን ይቀርብናል ሽመልስ አብዲሳ። አሜሪካ በተሳሳተ መረጃ ከተሳሳተ ድምዳሜ ደርሳለች አዳነች አቤቤ። የዲፕሎማሲ ሥራ ቃሎችን መርጦ መናገርን ግድ ይላል። በሆድ ያለን ሁሉ በአደባባይ ጋር አውጥቶ የሚፈከርበትና የሚቀራራበት ሳይሆን ሙያ በልብ ነው ተብሎ በእውቀትና በጥበብ የሚጓዙበት ትልቅ ጥበብ ነው። የዓለም ህብረተሰብም ሆነ አሜሪካ በተሳሳተ መረጃ ከተሳሳተ ድምዳሜ ለምን ደረሱ? መረጃዎች ለምን በስፋት ማሳወቅ አልተቻለም? ዲፕሎማቶቻችን ምን እየሰሩ ነው? ወደ ውስጥ መመልከት የግድ መሆን ያለበት ነው። ከምርጫ ቧልት በፊት ብሔራዊ መግባባት ይፈጠር መባልን እንዴ ከነማን ጋር በምን ሁኔታ በሚሉ ጥያቄዎች ላይ ግንዛቤን ወስዶ ራስን ማዘጋጀት እንጂ አካኪ ዘራፍ ተገቢ ምላሽ አይሆንም። ብሔራዊ መግባባት ለዛሬው ኢትዮጵያ ማንም ይበለው ማን አስፈላጊም ወቅታዊም ተገቢም ነው ባይነኝ። የኮሎኔሉ ለብሔራዊ መግባባት ጥያቄ አራምባና ቆቦ መርገጥ ቀናውን በነግራት ውልግድግዱን አለችኝ እንዲሉት አይነት ነው። ከዚሁ ጋር በተያያዘም ከኮሎኔሉና አገዛዙ ስለ ሉዓላዊነት መደፈርና መከበር ጥያቄን ወይም የመከራከሪያ ነጥቡንስ የማንሳት የሞራል ብቃቱ አላቸው ወይ ብሎ መጠየቅም ተገቢ ነው። ኮሎኔሉ ሁለቱንም አይነት የሉዓላዊነት መገለጫዎችን በአደባባይ እየረገጠ ነውና ነው። ስለዚህ የሱ በሉዓላዊነታችን አልደራደርም ለስልጣኑ ሲል እንጂ ለኢትዮጵያ ሕዝብ ሉዓላዊ የስልጣን ባለቤትነት ተጨናቂ ተጠባቢ እንዳልሆነ ካንደበቱ ከሚወጡ ቃሎቹ ሳይሆን ከተግባራዊ ክንውኖቹ በተጨባጭ ተመልክተናልም ነው። ከሶስት አመታት በፊት ኮሎኔሉ እሱ የህዝብ ሉዓላዊ ስልጣን ባለቤትነትን ደፍጥጦ እሱ የምሽግግር ነው እኔ አሻግራቸዋለሁ ካለበት ለጀምሮ የኢትዮጵያን ህዝብ የስልጣን ሉዓላዊነትን የደፈጠጠ መሆኑን እናውቃለን። በሌላ በኩል በሱዳን መንግስት የጎንደር መሬትን በወረራ ከያዘ ወራትን አስቆጠረ። የሻቢያ ጦር ከጠረፍ አልፎ በትግራይ መሬት ወረራ ፈጽሟል። እነዚህና መሰል የኮሎኔሉ ዝምታዎች ትልልቅ የአገር ሉዓላዊነትን መደፈር ተግባሮች ናቸው። ከዚህ ላይ የአገር ሉዓላዊነት ተደፈረ የሚባለው ከአገር የግዛት አካል ስንተኛው ባዕድ ኃይል ሲወረር ነው? ስንተኛው የዜጋ ቁጥር በባዕድ ኃይል የቁም ስቅሉን ሲቀበል ነው የሚለውን ጥያቄን ለኮሎኔሉና ጫፋሪዎቹ የሞረውረው ነው። ሌላው የኮሎኔሉ ውሸት ጭንቀቱ ሲበዛበት እኔ ያለው ኢትዮጵያ ተፋም አትበታተልም ይለናል። ለኔ ይሄም ትልቁ ውሸት ነው። አገር ማለት ለኔ ህዝብ ነው፣ በድንበር የታጠረ ግዛት ነው። ታዲያ በበርካታ ሚሊዮኖች የሚቆጠሩ ዜጎች ዜጋ አይደላችሁም እየተባሉ ከመኖሪያ ቀያቸው እየተፈናቀሉ በመቶ ሺዎች የሚገመቱ በየለቱ ህይወታቸውን እያጡ ያውም እጅግ ዘግናኝ በሆነ አገዳደል እየተፈጁ የሚሊዮኖች ቤት በእሳት እየጋየ ከተሞችና መንደሮች እየፈረሱ አንዱ ብሔር ባለሀገር ሌላው አገር አልባ እየሆነ እንደምን የሀገርና የህዝብ ህልውና አለ ይባላል? ኮሎኔሉና አገዛዙ እነዚህን እኩይ ተግባራት ሲከላከሉ አይታዩም በለው ሲሉ እንጂ። ለመሆኑ የዜጎች ህልውና ከአደጋ ላይ ወድቋል ለማለት እስከ ስንት መፈናቀል አለበት? ስንትስ ንብረት መውደም አለበት? በማለት ጥያቄን ለነሱ ለጫፋሪዎቻቸው ተወዋለሁ። ለመሆኑ አገር መቼና እንዴት ይጠፋል ቢባል አገር ህግና መንግስት አልባ ስትሆን ወይ እየጠሉ የሚገዙ አጠባቦችና ዘረኞች ወደ ስልጣን ብቅ ያሉለት ቢባል እውነት እንጂ ሐሰት የማይባል መሆኑ የ30 አመታት ጉዟችን ገሃድ ምስክር ነው። እርግጥ ነው ከዚህ ላይ ኮሎኔሉ አገር ወዳድ ነው፣ ኢትዮጵያ መንግስትም ህግም አላት፣ ደካማ ነው እንጂ ከሚሉ አሽቃባጮች ጋር አልስማማም። ከቀበሌ እስከ 4 ኪሎ ቤተ መንግስት ድረስ የግዑስ ህንጻዎች መገተር መንግስት አለ ካስባለ ወይም የፍርድ ቤትና የሌሎች መስሪያ ቤቶች በአማረ ቀለብ እየተቀቡ መገተራቸው ህግ አለሚያስብል ከሆነ በዚህ ለሚተረጉሙት ይሁንላችሁ ከማለት ሌላ የምለው የለኝም። ለኔ ግን የመንግስት ወይም የህግ መኖር የሚለካው በተገተረ ህንጻ ሳይሆን በውስጡ በያዘው የሰው ኃይል ጥራት፣ ዕውቀት፣ ቁርጠኝነት፣ ብቃትና ተቆርቋሪነት ነው ባይነኝ። ይህንን እውነት መመስከር የሚችሉ የተለያዩ ጉዳዮችን ለማስፈጸም ገብተው የተመለከቱ ወይም ያገራቸውንና ወገናቸውን ጉዳይ ባንክሮ የሚከታተሉ ወገኖች ናቸው። በሌላ በኩል መንግስትና ህግ ቢኖር ኖሮማ አጥፊዎችና ወንጀለኞች በህግ ይጠየቁ ነበር። መንግስትና ህግ ተጠቂዎችን ከጥቃት ይከላከሉ ነበር። እንዳጣዬ፣ አይፌሶን፣ ካራቆሬ፣ ጆውሃ፣ ሸዋሮቢት፣ ማጀቴ የመሳሰሉ ከተሞችን ያወደሙ ዘረኞችና የዘር ጥቃት ፈጻሚዎችን ማን በምን አይነት ህግ ጠየቃቸው? በቁጥጥር ስር ውለው የነበሩ የዘር ፍጅት ፈጻሚዎች በቁጥጥር ስር ከዋሉ በኋላ በበላይ አካል ትዕዛዝ በሚል ተለቀዋል። የዚህ አይነት ህገወጥ ተግባር በወለጋ፣ በመተከል፣ በአርሲ፣ በባሌ ወዘተ በተግባር ተፈጽሟል። የወለጋ የ18 ባንክ ዘራፊዎችና ተባባሪዎቻቸው እንደ ወንጀል አልባ ዜጋ በየከተማው ይንጎማለላሉ። ማንም ዜጋ የዘር ፍጅት ያህልን ወንጀል ፈጽሞ በነጻነት የሚንጎማለል ከሆነ ማንኛውም በወንጀል የተጠረጠረና በቁጥጥር ስር የዋለ ለይስሙላም ቢሆን ካለ ፍርድ ቤት ትዕዛዝ የሚፈታ ወይም የሚታሰር ከሆነና በስፋት ከተስተዋለ መንግስትም ህግም የለም ከሚል ድምዳሜ ቢያስደርስ ስህተት የሚባል አይደለም። ኢትዮጵያን ያደገችና የበለጸገች ሀገር አድርገን የአፍሪካ ሞዴል እናደርጋታለን ኮሎኔሉ ጭንቀትና ውጥረቱ ሲበዛበት የሚናገረው የውሸት ትርክቱ ነው። እድገትና ብልጽግና ኦኒዮን ዘንድ ዴሞክራሲ፣ ፍትህ፣ እኩልነትና ነጻነት በተግባር መሬት መርገጥ አለበት። ያን ጊዜ ሰላም ይሰፍናል፣ ዜጎች ይረጋጋሉ፣ በነጻነት ይንቀሳቀሳሉ፣ የዜጎች የትኩረት አቅጣጫም ወደ ስራ ይሆናል። ይህን እውን ለማድረግ ደግሞ አርአያ፣ ቁርጠኛና የተግባር ፖለቲካ መሪዎች በህዝብ ውክልና የስልጣን ባለቤት ሲሆኑ ብቻ ነው። ኮሎኔሉና አገዛዙ ግን ከዚህ በተቃራኒ የተሰለፉ ናቸው። በኦሮሞማ አስተያይና ዓላማ ኢትዮጵያውያንን በኃይል መጨፍለቅ፣ አካባቢዎችን ሁሉ መውረር፣ ሁሉ ኬኛ በሚል የስግብግብነት መገለጫ ሁሉን በዙሪያው አሰልፎ መደፍጠጥ ጣዋት ማታ የሚፈጸሙትና የሚያልሙት ቀጀታቸው ነው። ከዘርና ዘረኝነት የሚተበቀው ውድቀትና ድህነት እንጂ እድገትም ብልጽግናም ሊሆን አይችልም። ጸረ ህዝብነትና ጸረ ዴሞክራሲነት እንጂ የህዝብ ወገንተኝነትም ዴሞክራሲም የሚገኙ አይደሉም። ከኮሎኔሉ ዘረኛ አገዛዝ በተጨባጭ ያየነው አንዱ ብሔር ባለ ሀገር ሌላው ብሔር አገር አልባ ሲሆን ነው። ዛሬ ሚሊዮኖች ኢትዮጵያዊ አይደላችሁ እየተባሉ ከቀያቸው እየተፈናቀሉ የአዲስ አበባን የስነ ህዝብ ስርጭት እናዛባለን በሚል ወደ አዲስ አበባ ካለፍላጎታቸው የገቡ አርሶ አደሮች ካምራችነት ወደ ተጠቃሚነት ተለውጠዋል። በሚሊዮኖች የሚቆጠሩ አርሶ አደሮች ከግብርና ስራቸው ተፈናቅለው ከድንኳን ተጠልለዋል። የእርሻ መሳሪያዎቻቸው የሆኑ በሬዎቻቸውን ተዘርፈዋል። ተውን ከነዚህና መስተር ያገራችን ክስተቶች የምንጠብቀው እድገትና ብልጽግና ወይስ ድህነትና ረሃብ? ሩክሳንዲል በሚከተለው አመት የምናየው እውነት ስለመሆኑ አልተጠራጠረም። በመጨረሻም ወያኔ፣ ሻቢያ፣ ኦነግ፣ ባዴን፣ ኦህዴድ ወዘተ ሁሉም ዘረኞች ጸረ ኢትዮጵያነት ያመሳስላቸዋል እንጂ ልዩነት የላቸውም። ውሻ ለውሻ ባጥንት ይጣላሉ ባውሬ ግን ይስማማሉ እንዲሉት አይነት ናቸው። እኔ በልጥ የስልጣን ጥማት ያጣላቸዋል እንጂ ጸረ ኢትዮጵያነት፣ ጸረ ዴሞክራሲነት፣ ጸረ አማራነት፣ ጸረ ኦርቶዶክስ ተዋህዶ ጥላቻቸው አንድ ያደርጋቸዋል፣ ያስማማቸዋል፣ ያስተባብራቸዋል። ኢትዮጵያዊነት ያለምንም ጥርጥር ያቸንፋል።
Cause you hear